ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ለሰላምታችን ማጸፈታውን እንደምትመልሱ እኛ ባለሙሉ ተስፋዎች ነን። ምናልባት አንዳንዶቻችሁ በመሰሩበት ስፍራ ራዲዮናችሁን ከፍታችሁ የጌታ ቃል እንዳመልጣችሁ እንደምትተጉ፣ ሌሎቻችሁ ደግሞ በህብረት ከቤተሰቦቻችሁ ጋር አንድ ላይ በመሆን እነሆ ወደ እግዚአብሔር ማድ የቀረባችሁም ልትኖሩ ትችላላችሁ። እግዚአብሔር አመጣታችንን እግዚአብሔር የልባችንን መሻት ይመለከታል። በእያለንበት ስፍራ በምንም አይነት ሁኔታ ውስጥ ይሁን እግዚአብሔር ደግሞ በረከቱን ለኔና ለእናንተ ይልካል። ዛሬ የምንመለከተው እንግዲህ ከአንደኛ ሳሙኤል መጽሐፍ ከምዕራፍ 2 ቁጥር 7 እስከ ምዕራፍ 4 ቁጥር 3 ድረስ ያለውን ይሆናል ማለት ነው። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን ይህንን ዝማሬ እንጋብዛችኋለን። አማይ ባሪያ ባላደራ ጌታ በቤቱ የሾመ እንዴት ደስ ይለው ሲመለስ ይህንን ሲያደርግ ሲያገኘ ያለ ልክ ያከብረዋል። በጥቂቱ ታምኗልና በብዙ ይሾመዋል። በርታ ወንድሜ በርታ እስከሚገለጥ ጌታ ዓለምን አትተባበር። ጌታን በኑሮ መስክ ተጓዝ በጽድቅ ጎዳና በቅድስና አትፈርበት። በጌታ በሙሉ አፍ ተናገር ህይወትህም ያንበቦት ይሁድ ጌታህን በግብር ወንጌልን ባለም ስራ። በምትሄድበት ሁሉ ጌታ ነው ካንተ ጋራ። በርታ ወንድሜ በርታ እስከሚገለጥ ጌታ ዓለምን አትተባበር። ጌታን በኑሮ መስክር ተጓዝ በጽድቅ ጎዳና በቅድስና ይቺ የሰናፍጭ ቅንጣት ከዘሮች ሁሉ ታንሳለች። ኋላ ግን ከፍ ከፍ ብላ ተራሮችን ትከድናለች። እንዳትሸነፍ በርታ ይጠብቅሃል ጌታ። በርታ ወንድሜ በርታ እስከሚገለጥ ጌታ ዓለምን አትተባበር። ጌታን በኑሮ መስክር ተጓዝ በጽድቅ ጎዳና
እግዚአብሔር ስለዚህ ዝማሬ የከበረ የተመሰገነ ይሁን። በዝማሬ የሚያገለግለን ወንድማችንን ግዛቸው ወርቁን እግዚአብሔር አብዝቶ ይባርከው። ከኛ የሚፈልገው ወዳጆቼ ቅድስና ነው። እግዚአብሔርን በኑሯችን ስናከብር፣ እግዚአብሔርን በቤታችን በውጪም ስናከብር በጣም እንባረካለን። ጌታም በእኛ ደስ ይለዋል። የተወደዱ የርሱ ምርጥ ልጆች እንሆናለን። እግዚአብሔር በዚህ ሁኔታ ውስጥ ደግሞ እንዲመራን እስቲ እንጸልይ። ጌታችን ሆይ እነሆ በዚህች ምሽት ደግሞ ቃልህ ይናገረናል። ምንም እንኳ የሰናፍጭ ቅንጣት ታናሽ ብትሆንም ብዙ ግን አገልግሎትን እንደምትሰጥ አንተ አስተማርከን። አቤቱ መድኃኒታችንና ጌታችን ሆይ እምነታችን እንደዚህችም እንኳ የሰናፍጭ ቅንጣት ትንሽ ብትሆን አንተ ግን በእኛ ለመገልገል አንተ ግን ጌታዬ ሆይ የጦር ዕቃዎች አድርገህ እነሆ የዲያብሎስን ምሽግ እንድናፈርስ ደግሞ ልትገለገልብን አታፍርምና እጅግ አድርገን እናመሰግንሃለን። እግዚአብሔር አባታችንና አምላካችን ሆይ በዚህ ዑነት ደግሞ እግዚአብሔር ሆይ ጠብቀን፣ በዚህ ፍቅርህም ውስጥ ደግሞ እኛንም ጠብቀን። አቤቱ ጌታችን ሆይ ያለም ብርሃን ሆነን እንድንገኝ፣ የምድር ምጮች ሆነን እንድንገኝ እባክህ ጌታ ሆይ አንተ አበጃጅን፣ አንተ ስራን። እኛ ራሳችንን ላንተ ጌታ ሆይ መንግስት መስራት አንችልም። እኛ ራሳችንን ስጋችንን ላንተ መንግስት እግዚአብሔር ሆይ ማዘጋጀት አንችልም። መንፈስ ቅዱስ ግን ኃይል አለው። መንፈስ ቅዱስ ግን ብቃት አለው። መንፈስ ቅዱስ ግን ሙሉ ነው። እግዚአብሔር አባቴና አምላኬ ሆይ በዚህ ሙላት ደግሞ ለዘወትር እንድትጠብቀን፣ ለዚህች ሙላት ደግሞ እግዚአብሔር የተጠራን ሰዎች አድርገን እንድታስቀምጠን እንለምናለን። መተላለፋችንና ድካማችንን ሁሉ እርሳ። የዛሬውን ጌታዬ ትምርታችንን ይባርክ፣ ጊዜውንም ይባርክ። በመድኃኒታችንና በጌታችን በኢየሱስ ክርስቶስም አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ትላንትናው ምሽት ማለት ነው የሐናን ቢታይ ጸሎት፣ አመጸኞቹ የኤሊ ልጆች፣ ሕፃኑ ሳሙኤል በቤተ መቅደሱ ውስጥ በኤሊ ልጆች ላይ የደረሰውን ምፍርድ አንስተን አንድ በአንድ ስንነጋገር ነበር። ዛሬም ቀጣዩን ክፍል ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና አንደኛ ሳሙኤል ምዕራፍ 2 ከቁጥር 27 እስከ 29 ያለውን እናነባለንና ወጣ ወጣ አድርጉ። እግዚአብሔር የሚኖረንን ጊዜ ይባርክልን ወዳጆች። ይላል የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንዲህ ይላል፣ በግብጽ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ከካህን የሆነኝ ዘንድ በመሠዊያዬ ላይ ይሰዋ ዘንድ ዕጣንንም ያጥን ዘንድ ኤፉድንም በፊቴ ይለብስ ዘንድ ለእኔ መረጥኩት። የእስራኤልንም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘዝኩትን መሥዋዕቴንና ቁርባኔን ስለ ምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችን ለምን አከበርህ? ይላል። ወገኖቼ ያደረገለትን ሁሉ እንዲያስታውሰው እግዚአብሔር ነቢይን ወደ ኤሊ ላከ። ከእንግዲህ ወዲህ እግዚአብሔር በካህኑ በኩል አይሠራም። ከእንግዲህ ወዲህ እግዚአብሔር በነቢይ መጠቀም ሊጀምር ነው። ያም ነቢይ ሳሙኤል ነው። ሳሙኤል በቀረው ዘመኑ ሁሉ የእግዚአብሔር አገልጋይ ይሆናል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30ን ተመልከቱ። ወገኖቼ በሕይወታችን እግዚአብሔርን ለማክበር ከፍተኛ ጥንቃቄ ማድረግ አለብን። መዝሙር 107 ከቁጥር 1 እስከ 2 መዝሙር 107 ከቁጥር 1 እስከ 2 ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ እግዚአብሔር ያዳናችሁ ከጠላቶች እጅ ያዳናቸው ይናገሩ ይላል። ዛሬ ያለነው እግዚአብሔር ያዳነን ሰዎችም ይህንኑ መመስከር ይኖርብናል። አለፍ ብላችሁ ከቁጥር 31 እስከ 34 ያለውን መመልከት ትችላላችሁ። አንደኛ ሳሙኤል ምዕራፍ 2 ከቁጥር 31 እስከ 34 እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤትህም ለዘላለም ሽማግሌ አይገኝም። ከመሠዊያዬ ያልተቈረጠ ልጅ ቢገኝ ዐይንህን ያፈዘዋል፣ ነፍስህንም ያሳዝናል። ከቤትህም የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ። ይህ በሁለቱ ልጆች በአፊንና በፍንሐስ ላይ የሚመጣ ለአንተ ምልክት ነው፣ ሁለቱ በአንድ ቀን ይሞታሉ ይላል። ከላይ የተጠቀሱት ትንቢቶች በሙሉ ተፈጽመዋል። መጽሐፉን በማጥናት ወደፊት በገፋን መጠን የትንቢቶቹ መፈጸምም የዚያኑ ያህል ይበልጥ ግልጽ ይሆንልናል። የታመነ ምካን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሠራለታለሁ፣ ዘመኑን ሁሉ እኔ በቀባው ሰው ፊት ይሄዳል ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 35ን ይመለከቷል። ይህ ጥቅስ የሚናገረው ስለ ማን ይመስላችኋል? ጥቅሱ የሚናገረው ስለ ጌታ ኢየሱስ ክርስቶስ ነው። ልብ በሉ፣ ንጉስና መሲህ ተብሎ መጠራቱን ሐና ካቀረበችው ጸሎት ተመልክተናል። ሙሴም ቢሆን ስለ ነብይነቱ ተናግሮለታል። አሁን ደግሞ በዚህ በአንደኛ ሳሙኤል መጽሐፍ ካህንነቱ ተነግሮናል። ጌታ ኢየሱስ ክርስቶስ ነቢይ፣ ካህንና ንጉስ ነው። አስተውሉ፣ ጌታ ኢየሱስ ክርስቶስ ነቢይ፣ ካህንና ንጉስ ነው። እነዚህን ሦስት ሥልጣኖች አሟልቶ የተገኘው እርሱ ብቻ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች፣ የመጽሐፈ ሳሙኤል ምዕራፍ 2 ጥናታችንን በዚህ ላይ እናቆምና አሁን ደግሞ የምዕራፍ 3ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። የዚህ የአንደኛ ሳሙኤል ምዕራፍ 3 አብይ ሐሳቡ የሳሙኤል ለአገልግሎት መጠራት የሚል ይሆናል። በዚህ በምዕራፍ 3 ውስጥ የምንመለከተው ሳሙኤል ለአገልግሎት መጠራቱን ማለት ነው። በጌታ የተወደዳችሁ ወገኖች፣ ስለ ሳሙኤል መጠራት ስናነሳ ብዙውን ጊዜ ታሪኩን ከሕፃናት ጋር በተያያዘ ሁኔታ እናቀርበዋለን። ልባላችሁ፣ ስለ ሳሙኤል መጠራት ስናወሳ ወይም ደግሞ ስናነሳ ብዙውን ጊዜ ታሪኩን ከሕፃናት ጋር በተያያዘ ሁኔታ ነው የምናቀርበው። አሁን ግን ይህን ጥሪ በጎልማሶች ዓይን እንድናየው ያስፈልጋል። የጥሪው ታሪክ ይህን ያህል አስገራሚ ነው ባይባልም ከእግዚአብሔር ንጉሥነት ይልቅ የሰውን ንጉሥነት የመረጡበትን ሁኔታ እንመለከታለን። እነዚህ ሕዝቦች ለሳሙኤል አራት ጥሪዎች ደርሰውታል። ተመልከቱ፣ ለሳሙኤል አራት ጥሪዎች ደርሰውታል። አንደኛውና ሁለተኛው ጥሪ ደህንነትን በተመለከተ ነበር። ቁጥር 7 መመልከት ይቻላል። ድርገምላችሁ፣ አንደኛውና ሁለተኛው ጥሪ ደህንነትን በተመለከተ ነበር። ይህንን ደግሞ ከቁጥር 7 ይመለከቷል። የመጨረሻዎቹ ሁለት ጥሪዎች ደግሞ ሶስተኛውና አራተኛው ጥሪ ማለት ነው፣ አገልግሎትን የሚመለከቱ ነበሩ። ሶስተኛውና አራተኛው ጥሪ ደግሞ ምንን ይመለከታል ማለት ነው? አገልግሎትን የሚመለከቱ ነበሩ። ይህንን ደግሞ ከቁጥር 10 መመልከት ይቻላል። ቁጥር 10ን ይመለከቷል። ወዳጆቼ፣ የሳሙኤል ታሪክ ከሕፃናት ታሪክነት በላይ መሆን አለበት። አስተዳደር ወይም መንግስትን በተመለከተ ስር ነቀል ለውጥ የተደረገበት ታሪክ ነው። የመሳፍንት ዘመን አልፏል። ከእንግዲህ ወዲህ እግዚአብሔር የሚጠቀመው በካህናት አይሆንም። በአሁኑ ጊዜ እግዚአብሔር የሚያስነሳው አገልጋይ ክህነትንም ነቢይነትንም አጠቃሎ የሚይዝ ይሆናል። ይህን ልብ በሉ። በዚህ ስፍራ ላይ እንደምንመለከተው እግዚአብሔር የሚያስነሳው አገልጋይ ካሁን በኋላ ክህነትንም ነቢይነትንም አጠቃሎ የሚይዝ ይሆናል። ሳሙኤል ግን እግዚአብሔርን የሚያገለግለው እንደ ነቢይ ነው። በሁለቱ ነገሥታት ማለትም በሳኦልና በዳዊት ላይ ቅብአ ንጉሥነትን ያፈሰሰባቸውም እርሱ ነበር። እግዚአብሔር ለነገሱ መልእክትን የሚሰጠው ቀጥተኛ በሆነ ሁኔታ ሳይሆን በነቢዩ አማካይነት ነው። እስቲ አንደኛ ሳሙኤል ምዕራፍ 3 ቁጥር 1ን እንመለከታለን። ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ ይላል። እዚህ ላይ ወዳጆቼ ብላቴና ወይም ልጅ የሚለውን ቃል ልብ እንድናደርግ አሳስባለሁ። እንዲህም ሲባል ሳሙኤል በጣም ትንሽ ልጅ እንዳልነበረ መረዳት አለብን። ታሪክ ጻፊው ጆሴፈስ የሚባል ሰው እንደሚነግረን በዚያን ጊዜ ሳሙኤል 12 ዓመቱ ነበር። በዚያ ዕድሜው በኤሊ ፊት እግዚአብሔርን እያገለገለ ነበር እያለ ታሪኩን ያስቀምጣል። እንግዲህ የአራት ዓመት ልጅ በቤተ መቅደስ ውስጥ ማገልገል እንደማይችል ማንኛችንም መረዳት እንችላለን። ጥቅሱ የእግዚአብሔር ቃል ብርቅ ነበር ይለናል። ይህም ማለት አልፎ አልፎ የሚገኝ እንደ ማለት ነው። በዚያ ወቅት እግዚአብሔር ሁልጊዜ ራሱን አይገልጥም ነበር ማለት ነው። የእግዚአብሔርን ቃል ለማግኘት እጅግ ብርቅ ነበረ ማለት ነው። ዛሬ የእግዚአብሔር ቃል በየስፍራው እንደ ልብ ስለሚነገር ከጸሎት ስፍራ እንኳን ተነስተን ቀጠሮአችንን በማክበር የእግዚአብሔርን ቃል ይችላ በማለት የምንሄድና ከስብሰባ ወይም ደግሞ ከጸሎት ፕሮግራሞች ወተን ወደ ግል ጉዳያችን የምንሄድ ብዙ ሰዎች አለን ወዳጆቼ። እኔ በጣም ይገርመኛል ሰባኪው ገና ቃሉን ሳይጨርስ ተነስተው ከቤተ ክርስቲያን የሚወጡና ወደ ግል ጉዳያቸው የሚሮጡ ብዙ ወገኖች እንዳሉ ማንኛችንም የምንመሰክረው ነው። ለእግዚአብሔር ጥቂት ደቂቃን ብንሰጥ ምን አለበት? ነብይ እንዲሆን ወዳጆቼ እግዚአብሔር ሳሙኤልን በጠራው ጊዜ በአዲስ መልክ ለመስራት እየተዘጋጀ ነበር። እግዚአብሔር በመሳፍንትና በካህናት ከመጠቀም ይልቅ በነቢያት መጠቀምን ሊጀምር ነው። ልባላችሁ እግዚአብሔር በመሳፍንትና በካህናት ከመጠቀም ይልቅ አሁን ማንን ለመጠቀም ይፈልጋል ማለት ነው? በነቢያት መጠቀምን ሊጀምር ነው። ቁጥር 2 እና 3 ልብ በሉ። በዚያም ዘመን እንዲሆን ኤሊ አይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ፣ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ ይላል። በመቅደሱ ውስጥ የነበረውን መብራት ማጥፋትና ማብራት የካህናት ሥራ ነበር። ኤሊ በጣም አርጅቷል፣ አይኖቹ ፈዘዋል፣ መብራቱ የሚጠፋበት ጊዜ ተዳርሷል ማለት ነው። ቀጥለን ደግሞ 4 እና 5 እንመልከት። ቁጥሮቹ ማለቴ ነው። እግዚአብሔር ሳሙኤልን ጠራው፣ እርሱም እነሆኝ አለ። ወደ ኤሊም ሮጦ እነሆኝ የጠራኸኝ አለው። እርሱም አልጠራውህም፣ ተመልሰተኛ አለው። ሄዶም ተኛ ይላል። ኤሊ ሳሙኤል ሳይቃዥ እንዳልቀረ አሰበ። ስለዚህም ሄደተኛ አለው። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። እርሱም ልጄ ሆይ አልጠራውህም፣ ተመልሰተኛ ብሎ መለሰለት ይላል። አንደኛ ሳሙኤል ምዕራፍ 3 ቁጥር 6ን ይመለከቷል። ለሳሙኤል ወገኖቼ የደረሱት የእግዚአብሔር ሁለት ጥሪዎች የደህንነት ጥሪ እንደሆኑ ማስተዋል ይኖርብናል። በዚህ ስፍራ አስተዋላችሁ? ለዚህ ለሕፃኑ ሳሙኤል የደረሱት የእግዚአብሔር ሁለት ጥሪዎች የደህንነት ጥሪ እንደሆኑ ማስተዋል ይኖርብናል። ሕፃን ብዬ እዚህ ላይ ስናገር ብላቴና የሚለውን እንዲተካልኝ ፈልጌ ነው። እንግዲህ ጆሴፈስ እንደሚነግረን ሳሙኤል 12 ዓመቱ እንጂ ገና የአራት ዓመት ሕፃን እንዳልሆነ መረዳት አለብን። አንድ ሰው ለተጠያቂነት የሚበቃው በስንት ዓመቱ ነው ብላችሁ ትጠይቁ ይሆናል። ይህ ብዙም የሚያከራክረን አይሆንም። በአሁኑ ጊዜ ሳሙኤል ኃላፊነትን ለመቀበል በቅቷል። ከዘልቁ መጽሐፍ እንደምንመለከተው ኮሪዝ ዘልቁ መጽሐፍ እንደምንመለከተው አንድ ሰው ወደ ጦርነት ለመሄድ ብቁ የሚሆነው 20 ዓመት ሲሞላው ነው። ሌዋውያን አገልግሎታቸውን የሚጀምሩት 25 ዓመት ሲሞላቸው ነው። ካህናት ደግሞ ወደ አገልግሎት የሚገቡት 30 ዓመት ሲሞላቸው ነበር። ልብ በሉ እነዚህን ነገሮች ወይም ነጥቦች አንድ ጊዜ ቀስ ብዬ ልድገምላችሁ። ኮሪዝ ዘልቁ መጽሐፍ እንደምንመለከተው አንድ ሰው ወደ ጦርነት ለመሄድ ብቁ የሚሆነው 20 ዓመት ሲሞላው ነው። ሌዋውያን አገልግሎታቸውን የሚጀምሩት ደግሞ 25 ዓመት ሲሞላቸው ነው። ሌዋውያን አገልግሎታቸውን በእግዚአብሔር ፊት የሚጀምሩት 25 ዓመት ሲሞላቸው ነው። ካህናት ደግሞ ወገኖቼ ወደ አገልግሎት የሚገቡት ሰላሳ ዓመት ሲሞላቸው ነበር ማለት ነው። ባለማመናቸው ምክንያት እስራኤል በምድረ በዳ ባለቁበት ጊዜ በሕይወት እንደኖሩና ወደ ተስፋይቱ ምድር እንዲገቡ ልብ በሉ የተደረጉት ከሀያ ዓመት በታች የነበሩት ናቸው። በዚህ ወቅት ሳሙኤል ስንት ዓመቱ እንደነበር ባላውቅም ሕፃን እንዳልነበር ግን በእርግጠኝነት መናገር እችላለሁ። አንድ ሰው በኃላፊነት መጠየቅ የሚችለው 20 ዓመት ሲሞላ ነውን ትሉኝ ይሆናል። በእርግጠኝነት መናገር እኔ ይህንን አልችልም። ለመዳን ጊዜ እንዳለ ሁሉ እግዚአብሔር ፊቱን የሚመልስበት ጊዜ ሊኖር እንደሚችልም አምናለሁ። በአንድ ወቅት ሄርማን ጆርጅ የሚባል ሰው ታስሮ ነበር። ጥፋቱ ከፍተኛ ስለነበር በሞት እንዲቀጣ ተፈርዶበታል። በእስር ቤት የሚያገለግለው ካህን ከእግዚአብሔር ጋር እንዲገናኝ ደጋግሞ ነግሮታል። ሄርማን ግን በመጽሐፍ ቅዱሳዊ እውነቶች ላይ ያፌዝ ነበር። ኢየሱስ ክርስቶስ ለኃጢአተኞች መሞቱንም በፍጹም መቀበል አልፈለገም። ይህ ሰው ሆን ብሎ የኢየሱስ ክርስቶስን ደም የማዳን ኃይል ለማመን አልፈለገም። ካህኑ ከዚህ በላይ ምንም ሊረዳው ስላልቻለ ትቶት ሄደ። ከአንድ ሰዓት በኋላ ግን እስረኛው ራሱን በራሱ እንዳጠፋ ተነገረው። እግዚአብሔር ይህን ሰው ጠርቶት እንደነበር እርሱ ግን ጥሪውን መቀበል እንዳልፈለገም ተረዳ። እግዚአብሔር ሰዎችን ብዙ ጊዜ ይጠራል ወዳጆቼ፣ ሰዎች ግን ልባቸውን ያደነድናሉ። ምሳሌ ምዕራፍ 9 ቁጥር 1 መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። ሰዎች ወዳጆቼ ደጋግሞ የእግዚአብሔርን ጥሪ አንቀበልም ሲሉ የኋላ ልባቸው ይደነድንና ከኃጢአታቸው መመለስ ያቅታቸዋል። ይህ የሚያመለክተው የእግዚአብሔርን ጸጋ ደካማነት ወይም ኃጢአትን ይቅር ለማለት ፈቃደኛ ለመሆኑን አይደለም፣ ይልቁንም የሰውን እንቢተኝነት ነው የሚያመለክተው ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 5 እንደምንመለከተው ጳውሎስ ተከሶ ሮማዊው ባለ ስልጣን ፊልክስ ፊት በቀረበ ጊዜ ስለ ደህንነት ነግሮት ነበር። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣው ምኩነኔ ሲነጋገር ሳለ ፊልክስ ፈርቶ አሁንስ ሂድ፣ በተመቸኝም ጊዜ ልክ ያስጠራሃለሁ ብሎ መለሰለት። ንጉሥ አግሪጳ ደግሞ ለጳውሎስ ቀስ በቀስ ክርስቲያን ልታደርገኝ ነው እኮ ብሎት ነበር። የሐዋርያት ሥራ ምዕራፍ 26 ቁጥር 28 መመልከት ይቻላል። የሐዋርያት ሥራ ምዕራፍ 26 ቁጥር 28ን በኋላ ተመልከቱ ወገኖቼ። ሰዎች ተስፋ እንዳይቆርጡ ክርስቶስ አንድ ወንጀለኛ ሰው አድኗል። ሉቃስ ምዕራፍ 23 ከቁጥር 39 እስከ 43 ያለውን ስፍራ ይመለከቷል። አንዱን ብቻ ያዳነውም ሰዎች ዘላለማዊውን ጉዳይ በቸልተኝነት እንዳይመለከቱ ነበር። አሁን ደግሞ አለፍ ብለን ከአንደኛ ሳሙኤል ምዕራፍ 3 ከቁጥር 8 እስከ 10 ያለውን እንመለከታለን። እግዚአብሔርም ሳሙኤልን እንደገና ሦስተኛ ጊዜ ጠራው። እርሱም ተነስተው ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደ ጠራው አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ቢጠራህም አቤቱ ባሪያ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ፣ እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለ ይላል። ከዚህ ጥቅስ እንደምንመለከተው እግዚአብሔር ለሦስተኛና ለአራተኛ ጊዜ ሳሙኤልን ጠርቶታል። ጥሪው የአገልግሎት ጥሪ ነው። እግዚአብሔርም ሳሙኤልን አለው፣ ኖ የሰማውን ሁሉ ሁለቱ ጆሮቹ ጭው የሚያደርግ አንድን ነገር በእስራኤል አደርጋለሁ። በዚያም ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አወርዳለሁና እኔም ጀምሬ እፈጽምበታለሁ የሚልን ቃል ደግሞ ከቁጥር 11 እስከ 12 ባለው ስፍራ ላይ እናገኛለን። አድማጮቼ እግዚአብሔር የሚናገረው ሁሉ እየተፈጸመ ያህል ነው። ከብሉይ ኪዳን ትንቢታዊ አገላለጽ ስለሚባለው እንመለከታለን። የዚህ አይነቱ አነጋገር ስልት ስላለፈ ጊዜ የሚናገር ይመስላል። አስተዋላችሁ? የዚህ አነጋገር ስልት ስላለፈ ጊዜ የሚናገር ወይም ደግሞ የሚጠቁም ይመስላል። ይሁን እንጂ የሚናገረው ስለ ወደፊቱ ጊዜ ነው። እግዚአብሔር ገና ያልተፈጸሙ ነገሮችን እንደ ተፈጸሙ አድርጎ ይናገራል። እግዚአብሔር አንድ ነገር እንዲሆን ካዘዘ ያ ነገር ይሆናል። ከዚህ ጥቅስ እንደምንመለከተው እግዚአብሔር በኤሊና በቤተሰቡ ላይ የሚያደርገውን ሁሉ ለሳሙኤል ይነግረዋል። ሳሙኤል እስከ መጨረሻው ድረስ ለካህኑ ኤሊ ታማኝ ነበር። እግዚአብሔር የነገረውን ሁሉ ለኤሊ ነግሮታል። እግዚአብሔርን የምታገለግሉ ከሆናችሁ ወይም ከአንድ ሰው በታች ሆናችሁ የምታገለግሉ ከሆናችሁ ለዚያ ሰው ታማኝ እንድትሆኑ መክራችኋለሁ ወዳጆቼ። ታማኝ መሆን ያለብኝ ለክርስቶስ ነው እንጂ ለሰው አይደለም ትሉኝ ይሆናል። ከበላያችሁ ላለው ለእግዚአብሔር ሰው ታማኝ ካልሆናችሁ ግን ለክርስቶስ ታማኝ ትሆናላችሁ ብዬ ማሰብ ይከብደኛል። በዘመናችን ከምንጊዜውም ይበልጥ ታማኝነት አስፈላጊ ሆኗል። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር፣ የሳሙኤልም ቃል ለእስራኤል ሁሉ ደረሰ የሚለውን ከቁጥር 21 ላይ እናገኛለን። ወዳጆቼ በቃሉ አማካይነት እግዚአብሔር ራሱን ይገልጣል። በመንፈስ ቅዱስ አማካይነት በእግዚአብሔር ቃል የሰፈረውን እውነት ያበራዋል። እኔና እናንተ እርሱን ያወቅነው በዚህ መንገድ ነበር። እርሱን ማወቅ ደግሞ የዘላለም ሕይወት ነው። እንግዲህ በጌታ የተወደዳችሁ ወገኖች የዚህ ያንደኛ ሳሙኤል ምዕራፍ 3 ጥናታችን በዚህ ላይ ያበቃል። ከዚህ በመቀጠል ደግሞ የምዕራፍ 4ን ትምህርት በቀረልን ጊዜ አብረን እንመለከታለን። የዚህ ያንደኛ ሳሙኤል ምዕራፍ 4 አብያሳቡ የእግዚአብሔር ፍርድ በኤሊና በልጆቹ ላይ ስለመውረዱ የሚል ይሆናል። አንድ ጊዜ ልድገምላችሁ። የዚህ የምዕራፍ 4 አብያሳቡ የእግዚአብሔር ፍርድ በኤሊና በልጆቹ ላይ ስለመውረዱ የሚል ነው። ወዳጆች፣ እስራኤላውያን ከሳሙኤል ጋር ሳይማከሩ ከፍልስጤማውያን ጋር ውጊያ ጀምረዋል። ይሁን እንጂ በውጊያው ተሸንፈዋል። የእግዚአብሔር ታቦት ይዘን ወደ ጦር ሜዳ ብንሄድ፣ ልብ በሉ፣ የእግዚአብሔርን ታቦት ይዘን ወደ ጦር ሜዳ ብንሄድ ድል ይሰጠናል ብለው ስላሰቡ ታቦቱን ይዘው ዘምተዋል። ይሁን እንጂ ታቦቱ በራሱ ምንም ኃይል አልነበረውም። አንድ ነገር በራሱ ብቻ ኃይል አለው ብለው የሚቀበሉ የአረማውያን ሃይማኖቶች ናቸው፣ ወይም ደግሞ ሃይማኖተኞች ናቸው። በኋላ ግን ታቦቱ ተማረከ። ሁለቱ የኤሊ ልጆችም ሞቱ። የልጆቹ ሞት ሲሰማ ኤሊም በድንጋጤ ሞተ። ታቦቱ በፍልስጤማውያን ስለመማረኩ የሚያወሳውን ክፍል ከቁጥር 1 እስከ 3 ባለው ስፍራ ላይ ታገኛላችሁ። አንደኛ ሳሙኤል ምዕራፍ 4 ከቁጥር 1 እስከ 3 ያለውን በኋላ ተመልከቱ። እስራኤላውያን ምን ያህል በአጓጉል ነገሮች ያምኑ እንደነበርና ምን ያህል ከእግዚአብሔር ርቀው እንደነበር ከላይ ካለው ክፍል መረዳት ይቻላል። ከቁጥር 1 እስከ 3 ባለው ክፍል ማለት ነው። ምን ያህል ራስ ወዳድና በራሳቸው ብቁ ሆነው ለመገኘት ፍላጎት እንዳላቸውም ያመለክታል። ከእግዚአብሔር ምሪሳ አገኙ። ከፍልስጤማውያን ጋር ውጊያ አደረጉ። በውጊያውም ተሸነፉ። ታቦቱን ተሸክመው ወንዝ ውስጥ ሲገቡ የዮርዳኖስ ወንዝ ቀጥ ብሎ እንደቆመ ታሪኩን ሰምቷል። ስለዚህም ታቦቱን ይዘው ወደ ጦርነት ሄዱ። የታቦቱ መገኘት ብቻ ድል ይሰጠናል ብለው አሰቡ። ከዚህ ክፍል እንደምንረዳው ይህ ህዝብ ምን ያህል በቁሳዊ ነገር ይታመን እንደነበር ነው። ይሁን እንጂ ታቦቱ በራሱ ምንም ኃይል የለውም። ኃይል ያለው እግዚአብሔር ብቻ ነው። ወዳጆቼ አስተዋላችሁ? ታቦቱ በራሱ ምንም ኃይል የለውም። ኃይል ያለው በእግዚአብሔር ውስጥ ብቻ ነው። ኃይልም እግዚአብሔር ነው። ዛሬም አንዳንድ ክርስቲያኖች የችግራቸው መፍትሄ በተለያየ ዘዴና መንገድ የሚገኝ ይመስላቸዋል። ስለዚህም እግዚአብሔር ሳይሆን ይሄኛው ዘዴ ወይም ያኛው ዘዴ ችግራችንን ይፈታልናል ብለው ያስባሉ፣ ያሰላስላሉ፣ ወደ ምክርም ይሮጣሉ። ከእግዚአብሔር ጋር ከመማከር ከሰዎች ጋር አዋቂዎች ናቸው ብለው ከሚገምቱት ጋር መማከርን ይመርጣሉ። እንዲህ አይነቱ አስተሳሰብ ግን መንፈሳዊነት አይደለም። ያንድ ነገር መከናወንና አሸናፊነት ከእግዚአብሔር ጋር በመሆን ባለመሆናችን ነው የሚወሰነው። አስተዋላችሁ? ያንድ ነገር መከናወንና አሸናፊነት ከእግዚአብሔር ጋር በመሆን ባለመሆናችን ነው የሚወሰነው። አስፈላጊውም ነገር ይሄው ነው። እግዚአብሔር ስለዚህ ቃል የተመሰገነ ይሁን። ወዳጆቼ፣ የዛሬው ትምህርታችን እንግዲህ በዚህ ላይ ያበቃል። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላሙን ውያን ንሰናበታችኋል።
ብቻውን ታምር የሚያደርግ ችግረኛውን የሚታደግ እቆምቅልሽ የሚፈታ ኢየሱስ የኛ ጌታ። ብቻውን ታምር የሚያደርግ ችግረኛውን የሚታደግ እቆምቅልሽ የሚፈታ ኢየሱስ ብቻ ጌታ። ጠላት ሲሽቀዳድም ሲመታን በጡጫ ክንዱን ሰበረልን ሆነልን ማምለጫ። እንናገር ብንል ብዙ ማወራለን በዝቻ አጭር ዕድሜ ምሕረቱን ስላየን በዝቻ አጭር ዘመን ማዳኑን ስላየን። ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ። ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ። ኃጢአታችን በዝቶ ስንባዝበው